የአሜሪካ ድምጽ ራዲዮ ጣቢያ ነው።
ለዚህ ስብሰባ የሚሆን ዝግጅት በአፍሪካ ህብረት በተባበሩት መንግስታት ድርጅት ኒውዮርክ በሚገኘው ኢትዮጵያ ቋሚ መልእክተኛ ጽህፈት ቤት እንዲሁም በዋናው መስሪያ ቤት በተቀናጀ መልኩ እየተከናወነ ይገኛል።
ቀደም ሲል የሰማችኋቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ነው። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በሚቀርበው የዕለቱ አብይ ርዕስ ይሰማል።
በተለያዩ የኦሮሚያ ክልል ከተሞች የተጀመረው የሥራ ማቆም አድማ ለሁለተኛ ቀን ዛሬም ቀጥሎ ውሏል።
በአጠቃላይ ደምቢ ዶሎ፣ ነቀምት፣ ጊምቢ፣ ጊዳሚ፣ እንጫ፣ ሆሮ ጉድሩ እንደዚሁም ፊቼ እነዚህን አካባቢ ኢንፎርሜሽን ሰጥቶኛል። ሌሎችም እንደዛው ሁኔታዎችን ከሚያባብስ በስተቀር ይሄ አሁን የሚወሰደው በየቦታው ነገሩን የሚፈታ አይደለም ነው የሚሉኝ።
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር ናቸው የሰማናቸው። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናቀርባለን።
ለመጪው ትውልድ የሚሆን የስርዓተ ትምህርት ቀረጻ ስራ ላይ ረዥም ዓመታት የተጓዙ የትምህርት ባለሙያ ጋር ሳምንት የተጀመረ ወግ በባህልና ማህበረሰብ ይቀርባል። በወቅታዊ ርዕሶች ላይ ያተኮሩ ሌሎች ዘገባዎችና ቅንብሮች እንዲሁም የስልክ አስተያየቶቻችሁን አክለን ከሐሙስ ነሐሴ 18 2009 ዓ.ም ፕሮግራማችን ጋር የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ብርሃን ኃይሉ ትመራለች። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዓለም ዜና። በኦሮሚያ ክልል የተጀመረው የስራ ማቆም አድማ ዛሬ ለሁለተኛ ቀን ቀጥሏል። ከትናንቱ በባሰ ሁኔታ ተጠናክሯል ነው የሚሉት ያነጋገርናቸው ሰዎች፣ ነዋሪዎች። በሌላ በኩል ነጋዴዎች የዘጓቸውን መደብሮች እንዲከፍቱ የመንግስት ኃይሎች እያስገደዱ መሆናቸውና ያልተከፈቱትን እያሸጉ እንደሚሄዱ በህዝብ ትራንስፖርት አገልግሎት ሰጪነት የተሰማሩና በአድማው የሚሳተፉ መኪኖችን ሰሌዳዎች እየፈቱ እንደሚወስዱ እነዚሁ እማኞች እያስረዱ ነው። በአንዳንድ ከተሞች ወታደሮች በኃይል አስገድደው ያስከፈቷቸውን መደብሮችና ምግብ ቤቶች ወታደሮቹ ዞር ሲሉ ነጋዴዎች መልሰው እየዘጉ የአይጥና የድመት አይነት ጨዋታ በመካሄድ ላይ ነው ተብለናል። ዛሬ በጅማ ከተማ እንዲያውም ሁኔታዎች ከፍተው ማንነታቸው ባልታወቀ ወገኖች የተወረወረ ቦምብ በሰዎች ላይ ጉዳት ማድረሱ ተዘግቧል። ከዜና በኋላ ዝርዝሩን እናቀርባለን።
ደቡብ ሱዳን ውስጥ ታጣቂ ቡድኖች ባለፈው የዓመት መንፈቁ ውስጥ 24 የሕክምና መስጫ ጣቢያዎችን ዘርፎብናል፣ መንግስት የተሻለ ጥበቃ ያድርግልን ሲሉ የሕክምና በጎ አድራጎት ድርጅቱ ድንበር የለሽ ሐኪሞች ቡድን ዋና ኃላፊ ጠየቁ። የሜዲሲን ሳን ፍሮንቲር ኤምኤስኤፍ ዓለም አቀፍ ፕሬዚዳንት ጆዋን ልዩ የደቡብ ሱዳን ያሉት የሕክምና ጣቢያዎች የጎበኙ ሲሆን ከአገሪቱ ፕሬዚዳንት ሳልቫኪር ጋርም ተወያይተዋል። የሚያሳዝነው ተፋላሚዎቹ ወገኖች የሕክምና ጣቢያዎችን መጠበቅ ሲገባቸው አዘውትረው ኢላማቸው ማድረጋቸው ነው ብለዋል።
አንጎላ ውስጥ በተካሄደው ጠቅላላ ምርጫ ከተሰጠው ድምጽ ውስጥ 5 ሚሊዮኑ ተቆጥሮ ገዢው ፓርቲ አሸንፊያለሁ ብሏል። ማለትም ለበርካታ ዓመታት በፕሬዝደንትነት ኤድዋርዶ ዶስ ሳንቶሽ ስትመራ የቆየችውን ሀገር የመከላከያ ሚኒስትሩ ሊመሯት ነው ማለት ነው። የምርጫ አስፈጻሚ ባለስልጣናት እንዳሉት የአንጎላ ሕዝብ ነጻ አውጪ ንቅናቄ ፓርቲ በክፍለ ሀገራት ዙሪያ ከተሰጠውና እስካሁን ከተቆጠረው ድምፅ 64 ከመቶን አግኝቷል። ድምፅ ቆጠራው በሙሉ ተጠናቆ የመከላከያ ሚኒስትሩ ጄዮ ሎሬንሶ ተጠናቆ ሲታወቅ የመከላከያ ሚኒስትሩ አንጎላን ለ38 ዓመታት ስልጣን ላይ ከቆዩት ዶስ ሳንቶሽ ይረከባሉ ማለት ነው። ታዛቢዎችና የምርጫው ኮሚሽን የትናንቱ የምርጫ ሂደት የተረጋጋና በስርዓት የተከናወነ ነበረ ይላሉ። ይሁን እንጂ ሁለቱ ዋና ዋና የሀገሪቱ ተቃዋሚ ፓርቲዎች በድምፅ አሰጣጡ ዝግጅት ላይ የተዛባ ተግባር ተፈጽሟል ብለው አማረዋል።
ሩሲያ ዓለም አቀፍ ድንበሮችን በጉልበት እንደገና ለታሰምር እየሞከረች ነው። የሞስኮ መንግስት ባህሪውን ካልቀየረ ደግሞ ዩናይትድ ስቴትስ ማዕቀቦቹ እንዳሉ እንዲቀጥሉ ታድርጋለች ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ተናገሩ። ሚኒስትሩ ይህን ያሉት ከዩክሬን ፕሬዚዳንት ፔትሮ ፖሮሼንኮ ጋር ከሌሎችም ባለስልጣናት ጋር ከተገናኙ በኋላ ባሰሙት ንግግር ነው። ዩናይትድ ስቴትስ ለዩክሬንና ለጦር ሰራዊቷ የምታደርገውን ድጋፍ እንደምትቀጥል በድጋሚ ያረጋገጡት የመከላከያ ሚኒስትር ማቲስ ሀገራቸው ሩሲያ ክሬሚያን በኃይል መያዟን እንደማትቀበል ገልጠዋል። የትራምፕ አስተዳደር ገዳይ የሆኑ መሳሪያዎችን ለዩክሬን ለመላክ አጠንክሮ እያሰበበት መሆኑንም ሚኒስትሩ አክለው ገልጠዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ከጊዜ ወደ ጊዜ ትዕግስታቸው እየተሸረፈ ባለው እስራኤልና ፍልስጤማውያን የሰላም ሂደት ለማስቀነስ በያዘው ጥረት የዋይት ሀውሱ አማካሪ ይህንኑ ለማድረግ ተንቀሳቅሰዋል። ዛሬ የዋይት ሀውሱ አማካሪ ጃረድ ኩሽነር ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ጋር ኢየሩሳሌም ውስጥ ተገናኝተው ተነጋግረዋል። በኋላ ደግሞ የፍልስጤሙን ፕሬዚደንት መሐሙድ አባስን ዌስት ባንኳ ራማላ ከተማ ያነጋግራሉ ተብሏል። ፕሬዚደንቱ በአካባቢው ላሉ ሕዝቦች በሙሉ ሰላምና ብልጽግና የሚያመጣ መፍትሄ እንዲገኝ ለመጣር እጅግ ቁርጠኛ ናቸው ሲሉ ኩሽነር ኢየሩሳሌም ውስጥ ተናግረዋል። ኔታንያሁም ቀደም ብለው በሰጡት ቃል እሳቸውና ሚስተር ኩሽነር ለክልሉ ሰላምና ጸጥታ ማስፈን በሚቻልበት መንገድ ላይ በማትኮር ውይይት ማድረጋቸውን ጠቁመዋል። ከፕሬዝደንት ትራምፕ አማካሪ ጃረድ ኩሽነር ጋር የፕሬዝደንቱ ረዳት ጄሰን ግሪንቤልት እና ምክትል የብሔራዊ ጸጥታ አማካሪ ዲና ፓውል አብረዋቸው ተጉዘዋል። መልእክተኞቹ ቀደም ብለው ከግብጽ፣ ከሳውዲ አረቢያ፣ ከኤሚሬት፣ ከቃታር እና ከዮርዳኖስ ባለስልጣናት ጋር ተወያይተዋል። ከአሁን ቀደም ፕሬዝደንት ትራምፕ እስራኤላውያንና ፍልስጤማውያንን ሸምግዬ የሰላም ስምምነት ላይ እንዲደርሱ የማድረግ ተስፋ አለኝ ሲሉ ቆይተዋል። ትራምፕ በምርጫ ዘመቻቸውም ወቅት ሆነ በፕሬዝደንትነታቸው በንግግሮቻቸው ጠንካራ የእስራኤል ወገንተኝነት የሚያንጸባርቁ ቢሆኑም ስምምነት ላይ እንደርስ ይሆናል የሚል ተስፋ የነበራቸው የፍልስጤም መሪዎች አሁን ትዕግስታቸው እያለቀ መሆኑ ይስተዋላል። የፍልስጤም የውጭ ጉዳይ ሚኒስትር ሪያድ ማልኪ ዛሬ ለፍልስጤማውያን ድምፅ ራዲዮ ጣቢያ በሰጡት ቃል ኩሽነር ግልጽ ያለ መልስ እንዲሰጡን ነው የምንፈልገው ብለዋል። ዩናይትድ ስቴትስ በፍልስጤም ነጻነትና በእስራኤል ሰፈራዎች ጉዳይ ያላትን አቋም ኩሽነርን እንዲያስታውቁን እንጠይቃለን ብለዋል ሚኒስትሩ።
ፓኪስታን የዩናይትድ ስቴትስ ዶናልድ ትራምፕን የደቡብ እስያ እቅድ በተመለከተ ባወጣችው ይፋ ምላሽ አፍጋኒስታን ውስጥ ባሉ የአሜሪካ ኃይሎች ላይ አጥፊ ጥቃት የሚያደርሱትን የታሊባን ታጣቂዎች አስጠልላለች የሚለውን ውንጀላ ውድቅ አድርጋለች። ይህ የማስተባበያ መግለጫ ዛሬ የወጣው የፓኪስታኑ ጠቅላይ ሚኒስትር ሻሂድ ሀካን አባሲ ሊቀመንበርነት ሲቪልና ወታደራዊ አባላት ያሉት የብሔራዊ ጸጥታ ኮሚቴ ስብሰባ ከተካሄደ በኋላ ነው። የፓኪስታን የውጭ ጉዳይ ሚኒስትር ሀዋጃ አሲፍ ባነበቡት የላዕላይ ምክር ቤቱ መግለጫ የአፍጋኒስታንን ጦርነት ፓኪስታን ውስጥ ማካሄድ አይቻልም፣ ፓኪስታንን ምክንያት ማድረግም አፍጋኒስታንን ለማረጋጋት አይጠቅምም ብለዋል። የዩናይትድ ስቴትሱ ፕሬዚዳንት ትራምፕ በሰኞ የፖሊሲ ንግግራቸው ፓኪስታን የዩናይትድ ስቴትስን ብዙ ቢሊዮን ዶላር እየተቀበለች በጎን ግን የአፍጋኒስታን ያሉትን ኃይሎቻችንን የሚያጠቁ አሸባሪዎችን ታስጠልላለች ሲሉ ወንጅለዋል።
አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በሶሪያዋ ራካ ከተማ ውስጥ እስላማዊ መንግስት በተባለው ነውጠኛ ቡድን የታገቱ 20,000 ዜጎች ከፍተኛ አደጋ ውስጥ እንደሚገቡ አስጠነቀቁ። ከዚህ አደጋ እንዲያመልጡም የሚቻለው ሁሉ መደረግ አለበት ብለዋል ባለስልጣኑ። ከጄኔቫ ሊሳ ሽላይን ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርባለች።
በሶሪያ ጉዳይ ልዩ የተባበሩት መንግስታት ድርጅት ዋና አማካሪ ኢያን ኤግላንድ በራካ የተለያዩ መንደሮች በእስላማዊ ግዛት ታግተው የሚገኙ በሺዎች የሚቆጠሩ ዜጎች እጣ ፈንታ እጅግ አሳሳቢ ነው ብለዋል። ይህችን የሶሪያ ከተማ ከነውጠኛው ቡድን እጅ ለማስለቀቅ በሚደረግ ወታደራዊ መልሶ ማጥቃት ዘመቻም ሲቪሎች ምንም መከላከያ የላቸውም ብለዋል ኤግላንድ። ሲቪሉ ህዝብ በዩናይትድ ስቴትስ በሚደገፈው ጣምራ ኃይል ከሚካሄደው ተከታታይ የአየር ድብደባና የሶሪያ መንግስትን በሚያደርሰው ጥቃት እየቆሰለና እየሞተ ነው ብለዋል።
There seem to be no real escape for these civilians.
ለነዚህ ሲቪሎች ምንም መውጫ ቀዳዳ ያለ አይመስልም። በአሁኑ ሰዓት ለነዚህ 20,000 የሚሆኑ ሰዎች በአለም ላይ ከነዚህ መንደሮች የባሰ አደገኛ ቦታ አለ ብዬ አላምንም።
የመንግስታቱ ድርጅት ልዩ አማካሪ ኢያን ኤግላንድ ራካን ለማስለቀቅ የሚዋጋው ጣምራ ኃይልና የሰባዊ እርዳታ ድርጅቶች ህዝቡ የሚያመልጥበትን ሁኔታ እንዲያመቻቹ ተማጥነዋል። ኤግላንድ ከራካ ሲቪሎችን ለማስወጣት የተኩስ አቁም ለመደራደር እንደማይቻል ጠቅሰው የሚሆነው ከተማዋን የሚቆጣጠረው ራሱን የሾመው ነውጠኛው እስላማዊ መንግስት ነው ብለዋል።
አድማጮች ለምሽቱ ያለን ዜና በዚህ ይጠናቀቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጅት ታዬና
አሉላ ከበደ ነን። ለምሽቱ በርከት ያሉ ቅንብሮችን ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ አንበል።
ወላሂ 500 ሁሉ አንሰራው። ይሄው እስከዚህ ሰዓት ድረስ የሰራውቱን ቆጥሬ ላሳይ እና ቀሩንም ዳቦ ለንቀረ ካሁን በኋላ በቃ ዳቦ አይመጣም። አሁን እናቴ ይሄ ቅሬታ ሁለተኛው ካልተስተካከለ አንቺ ትሰደጃለሽ እኔ ደግሞ ይሄን ዘጋዋለሁ ብለኛለች።
የአሜሪካ ድምጽ በመንግስት የተደነገገው የግብር ክፍያ በዛብን ወደሚሉ ያነስተኛ ነጋዴዎች ተመልሶ ካነጋገራቸው ግብር ከፋዮች አንዱ አይተናገሩትም የሰማችሁት። ሙሉ ዘገባው ቆየት ብሎ ይቀርባል። በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱ የእድሜ ልክ የስርዓተ ትምህርት መሰናዶው ወይም ዝግጅት ላይ ያተኮሩ እንግዳ ጋር የተደረገ ቃለ ምልልስ ይቀርባል። አሁን የሰዓቱን አብይ ርዕስ
የተባበሩት መንግስታት የጸጥታው ምክር ቤትና የአፍሪካ ህብረት የምክክር ስብሰባ ጳጉሜ 2 እና 3 2009 ዓመተ ምህረት በአዲስ አበባ እንደሚካሄድ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሶማሊያና ደቡብ ሱዳን ጨምሮ አካባቢያዊ የጸጥታ ጉዳዮች በአፍሪካ ሲካሄዱ የመጀመሪያ የሆነው የዚህ ስብሰባ ዋነኛ አጀንዳዎች እንደሚሆኑም ጠቁሟል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ዛሬ ለጋዜጠኞች እንደገለጹት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትና የአፍሪካ ህብረት የጋራ ስብሰባ ከኒውዮርክ ውጪ ሲካሄድ ይህ የመጀመሪያው ይሆናል። ይህ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ከወራት በፊት በኒውዮርክ ጉብኝት ሲያደርጉ ከተባበሩት መንግስታት ጋር ይበልጥ ተቀራርቦ ለመስራት የደረሱበት ስምምነት ውጤት ተደርጎ ሊወሰድ እንደሚችል ማስረድተዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ተለዋጭ አባል የሆነችው ኢትዮጵያ በቅርቡ ፕሬዝዳንት እንደምትሆንና ኃላፊነቱን እንደምትረከብም ቃል አቀባዩ ገልጸዋል። በአዲስ አበባ የሚካሄደው የጋራ ስብሰባ በጸጥታው ጥበቃ ምክር ቤት በኩል የሚመራውም በኢትዮጵያ ፕሬዝዳንትነት እንደሆነ ጠቅሰዋል። ኢትዮጵያ የምክር ቤቱ ፕሬዝዳንት መሆኗ ተሳትፏን ይበልጥ እንደሚጨምረውም ነው ያብራሩት።
ይሄ ስብሰባ ሲካሄድ በአፍሪካ ህብረትና በተባበሩት መንግስታት ድርጅት ማከል የሚካሄደው ይሄ የጋራ ስብሰባ ሲካሄድ የተለመደው ባህላዊ አሰራር የወቅቱ የጸጥታው ምክር ቤት ፕሬዝዳንት የሆነ ሀገር አጀንዳ ቀርጾ ሌሎች የምክር ቤቱ ቋሚም ሆነ ተለዋጭ አባል ሀገራት እንዲነጋገሩበት የማድረግ እድል ይሰጣል። ይሄንን እድል አገራችን እንድታገኝ ያደርጋታል። ለዚህ ስብሰባም ይሁን ዝግጅት በአፍሪካ ህብረት በተባበሩት መንግስታት ድርጅት ኒውዮርክ በሚገኘው ኢትዮጵያ ቋሚ መልእክተኛ ጽህፈት ቤት እንዲሁም በዋናው መስሪያ ቤት በተቀናጀ መልኩ እየተከናወነ ይገኛል።
በአዲስ አበባ የሚካሄደው የምክክር ስብሰባ ዋነኛ አጀንዳዎች በአህጉሪቱ ያሉ የጸጥታ ጉዳዮች መሆናቸውን አቶ መለስ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ገልጸዋል።
አጀንዳዎቹን በተመለከተ ጳጉሜ 2 እና 3 የሚካሄደው የመጀመሪያው ፕሮግራም ላይ በሶማሊያ፣ በደቡብ ሱዳን፣ በቻድ ሐይቅ ተፋሰስ ወቅታዊ ሁኔታዎች በተመለከተ ዝርዝር ውይይት ያካሂዳል። በተለይም የቅርብ ጎረቤቶቻችን የሆኑትን ሶማሊያና ደቡብ ሱዳን በተመለከተ የሚካሄደው ውይይት እና ምክክር አንድም ሶማሊያ አሁን ከጦርነት ወቅታ ለመቋቋም የምታደርገውን ጥረት ለመደገፍ መልካም አጋጣሚ ይፈጥራል። ሁለተኛ ኢትዮጵያ እና ሌሎች የአሚሶም አባል የሆኑ አገሮች ያስተማሯቸው የሰላም አስከባሪ ኃይሎች አሉ። እነዚህ አልሸባብ የመሰለ አሸባሪ ኃይል ለመዋጋት ጥረት እያደረጉ ነው። ስለዚህ ሶማሊያንም እንደገና ለማቋቋም በሚደረገው ጥረት፣ አሚሶም አልሸባብን ለመርታት በሚያደርገው እንቅስቃሴ ውስጥ ድጋፍ ለማስገኘት የተሻለ ድጋፍ ለማስገኘት እድል ይፈጥራል ተብሎ ይታሰባል። በተመሳሳይ መንገድ የቻድ ሐይቅ ጋር በተያያዘ ከቦኮ ሐራም ጋር የሚያያዝ ጉዳይ ነው። ይህንንም ትኩረት ሰጥቶ ይወያያል። ኢትዮጵያ የጸጥታው ምክር ቤትን ተለዋጭ አባል የሆነችው አፍሪካን ወክላ ነው። ስለዚህ የአፍሪካውያን ድምጽ እንዲሰማ መልካም አጋጣሚ ተደርጎ የሚወሰድ ነው።
ደቡብ ሱዳንን በተመለከተም እንደ አውሮፓውያን አቆጣጠር በ2015 በአዲስ አበባ የተፈረመው የሰላም ስምምነት በተፋጠነ ሁኔታ በሚተገበርበትና በሚደገፍበት ሁኔታ ላይ እንደሚተኮር ነው የጠቆሙት። 15ቱ የጸጥታው ጥበቃ ምክር ቤት አባል አገራት አምባሳደሮች በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር እንደሚገናኙም ቃል አቀባዩ አስታውቀዋል። በክልሉና በአህጉራችን ባሉ የሰላምና የጸጥታ ሁኔታዎች ላይ ይወያያሉ ነው ያሉት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ራሳቸው የሚመሩት የተባበሩት መንግስታት ስብሰባ መስከረም 10 ቀን በመሪዎች ደረጃ በኒውዮርክ እንደሚካሄድም ነው የተናገሩት። ስብሰባው የተባበሩት መንግስታትን የሰላም ማስከበር ተልእኮ በማጠናከር ላይ እንደሚያተኩርም ተቆመዋል። እሳቸው እንዳሉት 15 የጸጥታ ጥበቃ ምክር ቤት አባላትና ሌሎች በሰላም ተልእኮ ዙሪያ የሚሳተፉ ሀገራት መሪዎች በስብሰባው ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ትንታኔ ርዕስ እናልፋለን። በኦሮሚያ ክልል የተጀመረው የስራ ማቆም አድማ ዛሬ ለሁለተኛ ቀን ቀጥሏል። ከትላንቱ በባሰ ተጠናክረዋል ነው የሚሉት የአሜሪካ ድምጽ ያነጋገራቸው ነዋሪዎች። በሌላ በኩል ነጋዴዎች የዘጓቸውን መደብሮች እንዲከፍቱ የመንግስት ኃይሎች እያስገደዱ መሆናቸውንና ያልከፈቱትንም እያሸጉ እንደሚሄዱ በህዝብ ትራንስፖርት አገልግሎት ሰጭነት የተሰማሩና በአድማው የሚሳተፉ መኪኖችንም ሰሌዳዎች እየፈቱ እንደሚወስዱ እነኚሁ ተእማኞች ያስረዳሉ። በአንዳንድ ከተሞች ወታደሮች በኃይል አስገድደው ያስከፈቷቸውን መደብሮችና ምግብ ቤቶች ወታደሮቹ ዞር ሲሉ ነጋዴዎች መልሰው እየዘጉ የአይጥና ድመት አይነት ጨዋታ በመካሄድ ላይ ነውም ተብሏል። ዛሬ በጅማ ከተማ እንዲያውም ሁኔታዎች ከፍተው ማንነታቸው ባልታወቀ ወገኖች የተወረወረ ቦምብ በሰዎች ላይ ጉዳት ማድረሱም ተዘግቧል። ሰለሞን ክፍሌ ነው ዝርዝሩን የያዘው።
ወደ ጅማ ስናቀና ሁኔታዎች ከፍተው እናገኛለን። የሀገር ውስጥ መገናኛ ብዙሃን በዘገበው መሰረት ዛሬ አንድ ማንነቱ ባልታወቀ ግለሰብ የተወረወረ ቀላል የእጅ ቦምብ በ13 ሰዎች ላይ ጉዳት አድርሷል። ቦምቡ የፈነዳው በሁለት ሕንፃዎች መካከል ሲሆን ቀላል ጉዳት የደረሰውም በወቅቱ በመደብር ውስጥና በመንገድ ሲንቀሳቀሱ በነበሩ ግለሰቦች ላይ መሆኑን የጅማ ከተማን ወረዳ አንድ ፖሊስ አዛዥ ኢንስፔክተር ፋዲል መሐመድን ጠቅሶ ዘግቧል። የጥቃቱ ሰለባዎች በሆስፒታል የሕክምና እርዳታ እየተደረገላቸው ነው ተብሏል። የአይን ምስክር ለአሜሪካ ድምፅ ኦሮምኛ ቋንቋ አገልግሎት የሚከተለውን ብሏል።
ጎድነ ጅማ መጋላ ጅማ ከሰንጅራ
የጅማ ከተማ ነዋሪ ነኝ። ዛሬ ከቀኑ 6:30 ላይ ታይዋን በሚባል ስፍራ የተጠራውን አድማ እምቢ ብለው ሱቆቻቸውን በከፈቱት ሰዎች ላይ ቦምብ ተወርውረዋል። የሞተ የለም፣ የተወሰኑ ሰዎች ግን ቆስለዋል። ቦምቡ የተወረወረባቸው ጥቂት ሱቆች ተቃጥለዋል። ሌሎች በመፍራት መደብሮቻቸውን ዘግተው ወደ የቤታቸው ሄደዋል።
የተቃዋሚ ፓርቲዎች እንደሚሉት በአጠቃላይ ዛሬ ሌሎች አዳዲስ ከተሞችም ተጨምረውበት ተቃውሞው ቀጥሏል። መንግሥት የተዘጉ መደብሮችን በማሸግ ሰሌዳዎችን መልሶ በመውሰድና ወጣቶችን በማሰር እየወሰደ ያለው እርምጃም ኋላ ቀርና መፍትሔ የማያስገኝ ነው ይላሉ። ነዋሪዎችን ወደ ተለያዩ ከተሞች ስልክ ደውዬም ስለ ዛሬው ውሎ ጠይቄያለሁ። ወየሳ ኢርቄሳ እባላለሁ ያሉኝን የደምቢዶሎ ነዋሪ ላስቀድም።
የደምቢዶሎ ሁኔታ በጣም የሚሰጋ ነው እና ከትናንት ጀምሮ ቤትም ሆነ ምንም የንግድ ድንኳን ምንም እንቅስቃሴ ምንም የለም። ሁሉ ቤትም ዝግ ነው። ተሽከርካሪ ምንም የሚንቀሳቀስ የለም። ከተማው ዝግ ነው እንዳለ፣ ሌላ ነገር የሚታይ የለም።
መደብሮች፣ ምግብ ቤቶች፣ የመንግስት መስሪያ ቤቶች ክፍት ናቸው።
መንገድ ላይ ሰው ይሄዳል፣ ግን ምንም እንቅስቃሴ ምንም ስራ ቦታ ምናምን የለም። ትንሽ የሆነ ሻይ ቡና የሆነች ጎጆ ነበረች እና እሷም አሁን ተዘግቷል። ጠዋት ነበረ፣ አሁን ደግሞ ምንም እንቀሳቀስ የለም። ሰው ብቻ ነው መንገድ ላይ የሚንቀሳቀስ እንጂ እና መንግስት መስሪያ ቤቶችም ዝግ ነበሩ። አሁን ግን ትንሽ ተፈቷል።
ከመንግስት በኩልስ እየተወሰደ ያለ እርምጃ አለ? ካለስ ምን አይነት እርምጃ?
እስካሁንማ እርምጃ የለም። ተሽጓል የሚል ወረቀት ተለጥፈውበታል ሱቆች። እሱም ብዙ ሳይሆን መንገድ ላይ የሚታዩ ያሉ ሱቆች ብቻ ናቸው።
እና ይሄ ለአምስት ቀናት የተጀመረው የስራ ማቆም አድማ ካበቃ በኋላ መልስ ባይገኝ ምን ታደርጋላችሁ?
ህዝቡን እንቀጥላለን እያለ ነው። ሰው እንቅስቃሴ ምናምን፣ ሰው ራሱ ከቤት እየወጣ አይደለም። ደግሞ ዛሬ
ወደ ሆሮ ጉድሩ እንዝለቅ። ማንነታቸውን በመግለጽ የጀመሩት የከተማዋ ነዋሪ ዛሬ ከትላንቱ ብሶ ሁሉ ነገር ተዘጋግቷል ይላሉ። ማናሉኝ?
ፋታደሴ።
የአካባቢያችሁ ሁኔታ ዛሬ ምን ይመስላል? ከትላንቱ የተለየ አዲስ ነገር አለ?
አዎ፣ በሆሮ ጉድሩ ውስጥ ዛሬ የትራንስፖርት እንቅስቃሴ ሙሉ በሙሉ ተቋርጧል። ምንም እንቅስቃሴ አይታይም።
መደብሮች፣ ምግብ ቤቶችና የመንግስት መስሪያ ቤቶች ክፍት ናቸው። መንገዶቹስ?
መንገድ ምንም የትራንስፖርት እንቅስቃሴ አይታይም። ሰው ብቻ ነው እየተጓዘ ያለ። የመንግስት ሰራተኛ ቢሮውን አንዳንዶቹ ቢሮ ይገባሉ፣ አንዳንዶቹ ደግሞ ዝም ብሎ መንገድ ላይ ከሚቆሙ በስተቀር ስራ ገብቶ መስራት አይታይም።
ከመንግስት በኩል እየተወሰደ ያለ እርምጃ አለ? ካለስ ምን አይነት እርምጃ?
አዎ፣ ነጋዴዎች ቤታቸው ሱቃቸውን ስለዘጉ እነሱ ደግሞ የነጋዴዎችን ሱቅ እያሸጉ ነው። ሌላ እርምጃ የተወሰደ የለም። ፖሊሶችን ቢሆን የወሰዱት እርምጃ የለም።
ነዋሪዎቹስ ምንድን ነው የሚሉት?
የግብር ጭማሪ አልታየልንም። የኦሮሞ አመራሮች ያለ አግባብ ታስረዋል። ከእስር ቤት ይፈቱ፣ በውይይት መፈታት አለበት እንጂ ዝም ብሎ በሰውን በማሰር የሚመጣት የለም። መንግስት ከዚህ በፊት መልካም አስተዳደር ችግር አለ ብለዋል። የመልካም አስተዳደር ችግሩን ደግሞ በውይይት መፍታት ነው እንጂ አመራሮቹን ማሰር ምንም ትርጉም አመጣም። ሌላ ነገር ደግሞ በነጋዴዎች ላይ የተጫነ ግብር ያለ አገባብ ነው፣ አልታየልንም እና እያንዳንዳችን ሳንጠየቅ ዝም ብሎ ነው ተመደበብን የሚል ይሄ ሁሉ መታየት አለበት የሚል ነው የህዝቡ ሁኔታ።
እና ይሄ ለአምስት ቀናት የተጀመረው የስራ ማቆም አድማ ካበቃ በኋላ መልስ ባታገኙ ምንድን ነው የምታደርጉት?
አሁን በተቻለ መጠን የህዝቡን ከህዝቡ ጋር ተማምኖ የመስራትና የህዝቡን ጥያቄ በአግባቡ ለመፍታት ህዝቡ ግፊት እያደረገ ነው። ከዛ ውጪ በኃይል የሚመጣ ነገር ስለሌለ አሁንም ደግመን በደጋግመን በሰላማዊ መንገድ መንግስትን ለመጠየቅ መፍትሄ እስከምናገኝ ድረስ ጥያቄያችን በቀጣይ እንደሚጠይቅ እናደርጋለን የሚል ነው አሁን የህግ ጥያቄ።
የተለያዩ የኦሮሚያ ከተሞችን የዛሬውን ሁለተኛ ቀን የስራ ማቆም አድማ ውሎ አጠቃላይ ሁኔታ ባጭሩ እንዲገልጹልኝ የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹንም ጠይቄያለሁ።
ሁሉንም ኦሮሚያ አላዳረስኩም። ከአንዳንድ አካባቢ ደውሎ እንደነገሩኝ ከሆነ እና ኢንፎርሜሽን እንደሰጡኝ ከሆነ ከትላንት እምብዛም ያልተሻለ ዛሬ በመንግስት በኩል የሚወሰዱ አንዳንድ እርምጃዎች እንዳሉ ነው የሚነግሩኝ። አንዳንድ ቦታ ቤት የማሸግ፣ በጉልበት የማስከፈት፣ የማስገደድ፣ ከመኪኖች ላይ የሰሌዳ መኪናውን የመፍታት ቁጥጥር እየተደረገ ነው። በዚህም ይሄም ቢደረግም በአጠቃላይ ደምቢ ዶሎ፣ ነቀምት፣ ጊምቢ፣ ግዳሚ፣ ፍንጫ፣ ሆሮ ጉድሩ እንደዚሁም ፊቼ እነዚህን አካባቢ ኢንፎርሜሽን ሰጥቶኛል። ሌሎቹም እንደዛው። አሁን አገሪቷን የሚያስተዳድረው መንግስትና ፓርቲና መንግስት አብዛኛውን የኢድሜ ክልል ብንወስድ ይሄን መንግስት የሚያውቀው በዚህ መንግስት ጊዜ ያደገ ወጣት በዚህ መንግስት ጊዜ ያለ ነው አብዛኛው ያለው እና መርጦኛል 100% የሚለው ይሄ ወጣት ነው እና ስለዚህ በሰከነ አኳኋን ይህን ህዝብ ማረጋጋትና ሰላማዊ የሚሆንበትን መንገድ መፍጠር እንጂ ሄዶ ቤቶችን በመዝጋት ሰዎችን በማስገደድ ሁኔታዎችን ማድረጉ ማባባስ ይሆናል እንጂ ውጤት ሊሆን ስለማይችል በየቦታ ያሉት አስተዳዳሪዎች ሰከን ባለ ሁኔታ ነገሮችን ከማክረር በመነጋገር በመቅረብ ውይይት በመፍትፈት ካልሆነ በስተቀር ይህንን መፍታት ስለማይቻል እኔ በበኩሌ እንዲህ አይነቱ ነገር ባይደረግ ይሻላል የሚል ግምት ነው ያለኝ።
አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበርን አመሰግናለሁ። ዛሬም የመንግስት አስተያየት ለማግኘት ወደ አቶ አዲሱ አረጋ ቂጤሳ በኦሮሚያ ክልላዊ አስተዳደር የመንግስት ኮሙኒኬሽንስ ጉዳዮች ቢሮ ኃላፊ ናቸው ስልክ ሞክሬ ነበር አልተሳካልኝም። ጥረቴ ነገም ይቀጥላል።
የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል በአማራ ክልል በደቡብ ጎንደር፣ ሰሜን ጎንደር እና ደቡብ ወሎ አጣዳፊ ተውከትና ተቅማጥ ወይም አተት መስፋፋቱን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ አስታወቀ። ጽዮን ግርማ ይህንን መነሻ አድርጋ በአማራ ክልል የአደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊውን ማምሻውን አነጋግራለች።
በዚህ በአማራ ክልል የአጣዳፊ ተውከትና ተቅማጥ ስፕሬድ ያደረገ ነው የተስፋፋ ነው ብሎ ሪፖርት አውጥቷልና እዛ ላይ የእናንተን መስሪያ ቤትም ጠቅሷል። እሱን በተመለከተ ማብራሪያ እንዲሰጡን ነው እርሱ ጋር ደወልኩት።
አዎ አካባቢ የተወሰነ የተከሰተ ያተት በሽታ አለ። አዎ እዚህ ጸበል ቦታዎች አካባቢ ሰው በብዛት የሚኖርባቸው አካባቢዎች ላይ ወንቅሸት ገብርኤል የሚባልና ሌላ አንድ የጸበል ቦታ አለ አቡነ ሐራም የሚባል አካባቢ የተወሰነ ነገር የተከሰተ ነበረ እና ከዛ ተነስቶ ሌሎች አካባቢዎች ላይ መሆን እንትን አለው። ሄዶ ሄዶ ከቁጥጥር ውጭ የወጣ ነገር አይደለም። ክትትል እየተደረገ ሕክምና እየተሰጠ ነው ያለው። እስካሁን የሞተ ሰው ሬጅስተር አልተደረገም ባለኝ ሪፖርት። ወደ ሌሎች አካባቢዎች እንዳይዛመት ከዚህ ከክረምቱ ዝናብ ጋር ተያይዞ ከፍተኛ ጥረት እየተደረገ ነው ያለው። የቅድሚያ ማስጠንቀቂያ መረጃዎችን በየሳምንቱ እየተሰባሰቡ ለጤና ቢሮ እና ለሚመለከታቸው አካላት እየተሰራጩ ነው ያለው።
ምን ያህል ሰው ይሆናሉ በቁጥር?
አሁን በቁጥር እርግጠኛ ሁኜ የቅድሚያ ማስጠንቀቂያ መረጃውን አሁንም እኛ ጋር ምሽት ስለሆነ ቤት ነው ያለሁት ቁጥሩን ልናገር አልችልም። አሁን ግን እዚህ አንዳሳማ አካባቢ እነዚህ ባህላዊ የሆኑ የሕክምና ጸበሎች የሚካሄዱበት አካባቢ ነው እንትኑ የተነሳው። ያው ሰዎቹ ስለሚንቀሳቀሱ በተለያየ አካባቢ እንዳይሰራጭ ከፍተኛ ጥረት እየተደረገ ነው ያለው። የታመሙ ሰዎችም ያው ሕክምና እየተደረገላቸው እየዳኑ የሚመለሱም አሉ። አሁንም ግን የክረምቱ ዝናብ ውሃ የሚያቆርን የተለያየ ውሃ አጠቃቀም ጋር ተያይዞ ፈጠሩ ነገሮች ስላሉ እሱን እየተከታተልን ያለ ነው።
እንዳይስፋፋ ምን አይነት እርምጃ ነው እየተወሰደ ያለው? እርምጃ እየተወሰደ ነው ያሉኝ።
አሁን እንዳይስፋፋ አንደኛው የህክምና አገልግሎት የመስጠት ነው። ሁለተኛ እዛ አካባቢ ጥቅም ላይ የሚለው ውሃ ትሪትድ እንዲሆን እኛም ከዚህ ከጎርፍ በተለይ ፎገራ ፕሌን ላይ ጎርፍ መጥለቅለቅም ስለሚያጋጥም በክረምቱ አስቀድሞ የውሃ ማከሚያ ኬሚካሎችን ከጤና ቢሮ ጋር በመነጋገር ስርጭት ተደርጎ የታከመ ውሃ ሰው እንዲጠቀም የማድረግና የአካባቢ ንጽህናን የመጠበቅ ሀይጅንና ሳኒቴሽን የምንለው ነገር ተግባራዊ እንዲደረግ ነው ጥረት እየተደረገ ያለው።
የታመሙት ሰዎች የት ነው ህክምናውን እየወሰዱ ያሉት?
በየአካባቢው አሁን በእኛ ሁኔታ ጤና ኬላዎችም በየአካባቢው አሉ፣ በሁሉም ቀበሌዎች አሉ፣ በአብዛኛዎቹ ወረዳዎችም የጤና ተቋማት አሉ፣ ጤና ጣቢያዎች። እዛ አካባቢ ነው ህክምና እየተሰጠ ያለው። አሁን ሰው ወደ ከፍተኛ ሆስፒታሎች የሚጓጓዝበት ወደ ወረዳ የህክምና ቦታዎች የሚመላለስበት ሁኔታ መኖር የለበትም። እነዚህ አክሰስ የሌለባቸው አካባቢዎች ደግሞ የጤና ባለሙያዎች እዛው አካባቢ ተሰማርተው ህክምና ለመስጠት ነው ጥረት እየተደረገ ያለው። እንግዲህ ሪፖርቱን አላየሁትም ምን እንትኖች እንዳሉት። አሁን ባለው ሁኔታ ግን ያለንበት ደረጃ ይሄን ነው የሚመስለው። በቁጥጥር ውጭ ወጥቶ ብዙ ሰው እየጎዳ ያለ ለሞት እየታረገ ያለ አይደለም። የታመሙ ሰዎች አሉ፣ ግን ህክምና የተደረገላቸው ወደ ቤታቸው የተመለሱ ነው ያሉ።
ይሄ ደቡብ ጎንደር ነው አሁን ያሉኝ። እንግዲህ ደቡብ ወሎስ?
ደቡብ ወሎ አካባቢ የተወሰኑ አካባቢዎች ነው የነበረው። እሱ ያን ያክል ከቁጥጥር የወጣ አይደለም። ስፋት ያለው ሰሜን ጎንደርና ደቡብ ጎንደር አካባቢ አሁን ያልኩት የጸበል ቦታዎቹ በዚህ አካባቢ ስለሆኑ፣ አንደኛው ባህር ዳር ዙሪያ ወረዳ ነው። አንዳሳ፣ አቡነ ሐራና ወንቅሸት ደግሞ የሚባሉት ደቡብ ጎንደር ስር የሚገኙ ናቸው። ሰሜን ጎንደርም የተወሰኑ አካባቢዎች ላይ እንደዚሁ የተከሰተ አለ። ለምሳሌ ደንቢያ አካባቢ የውሃ በብዛት የሚጠራቀምባቸው ቦታዎች አካባቢ ነው የተከሰተው።
ሁሉም ጸበል ቦታ ነው የተከሰቱት?
አዎ፣ ጸበል ቦታዎቹ በጣም ብዙ ሰው ነው የሚንቀሳቀስባቸው። እዛ ላይ ያለው የንጽህና ሁኔታና የውሃ አጠቃቀማቸውም ያው ጸበል ስለሆነ እንግዲህ ከባህላዊ እንትኑ አኳያ አሁን ይሄ ንጽህና የጠበቀ ነው አልጠበቀም የሚለው ነገር ትንሽ ህብረተሰቡን ዘንድ ያለው እንትን ለየት ያለ ስለሆነ በሱ ምክንያት ነው በሽታው ተከስቶ የነበረው።
እንግዲህ የአተት በሽታ የተያዘ ሰው የመሞት እድሉ 50% ሕክምና ካልተደረገበት 50% እንደሆነ በሕክምና ባለሙያዎች ይነገራል። እና እርስዎ የሞተ ቁጥር አልተመዘገበም ብለዋል። ወዲያው ተደረሰበት ማለት ነው?
አዎ፣ ምክንያቱም እንትኑ ቆይቷል ትንሽ ቀደም ሲል ጀምሮ ክትትል እየተደረገበት ያለ ስለሆነ ከመከላከሉ እርምጃ ጋር ተያይዞ ሕክምናውም እንቅስቃሴ የተካሄደ ስለሆነ እስካሁን ድረስ የደረሰኝ የሞተ ሰው ቁጥር የለም። ክትትል እየተደረገበት ስለሆነ ሲሪየስ ነው። ምክንያቱም ያው አሰት የሚባለው ነገር ምን ማለት እንደሆነ ሁላችንም እናውቃለን። ሕክምና ካልተደረገለት በጣም አጣዳፊ ነው። ለዛ ነው አጣዳፊ ተቅማጥና ትውከትም የተባለውና ከዛ ቋያ ያለው ነገር ቀደም ሲልም እንቅስቃሴ የተደረገበት ያለና ሕክምና የተሰጠበት ያለ የቁጥጥር ስራዎች፣ የጥላት ስራዎች የተሰሩ ያሉበት ሁኔታ ስላለ የሃይማኖት አባቶችም እዛ ላይ ተሳትፏላቸው፣ ማህበረሰቡም ተሳትፏለው። በዚህ ምክንያት እስካሁን ለእኔ የደረሰኝ ነገር የለም።
የእናንተ መስሪያ ቤት ምንድን ነው እየሰጠ ያለው አገልግሎት እዛ አካባቢ?
የኛ መስሪያ ቤት የቅድሚያ ማስጠንቀቂያ መረጃዎችን ነው የሚሰበስበው። አደጋ መከላከልና ምግብ ዋስትና ማስተባበሪያ ነው የሚባለው። በማስተላለፍ እርምጃ እንዲወስዱ የማድረግ ነው።
አቶ አሰፋ ያው አጠቃላይ የመስሪያ ቤቱን አገልግሎት ያው እናውቃለን፣ በተደጋጋሚ እኛም እንሰራለን እና ይሄንን በተመለከተ ይሄንን ልዩ ቦታ በተመለከተ ምን እያደረጋችሁ ነው ማለት ነው ጥያቄ።
ጥያቄው አሁን እንግዲህ ይሄ ጸበል ቦታ ሰውን አትሄዱ ማለት አይቻልም። ትንሽ ከእምነቱም አኳያ የጤና ተቋማት እዛ ላይ በተለይ ጤና ቢሮ ከፍተኛ ኢንተርቬንሽን ቢኖረው ምልክቱን አሰሳ አድርጎ ምን ሊከሰት እንደሚችል ካደጋ አኳያ ለሚመለከታቸው አካላት እንድሩን የማስተባበርና የማሰራጨት ነገር ነው። መድኃኒት የሚያስፈልግ ከሆነ የንጽህና ስራዎችና ሳኒቴሽን ስራዎች የሚያስፈልጉ ከሆነ በአጠቃላይ ያለውን ነገር ሳምንታዊ የሆነ በየቀኑ የሚሰበሰብ መረጃ ሳምንት መጨረሻ ላይ ስለሚደርሰን ይሄ አደጋ እዚህ አካባቢ ሪፖርት ተደርጓል፣ ቶሎ ኢንተርቪው እንዲደረግ መረጃዎችን የማሰራጨት ስራ ነው የምንሰራው። ከዛ ባለፈ ደግሞ ምናልባት የተጎዱ ሰዎች ካሉ የማቋቋሚያ እና ድጋፍ የማድረግ የመጠለያ፣ የምግብ መሳሰሉትን ነገሮች ደግሞ እኛ ድጋፍ እናደርጋለን ማለት ነው።
በጣም አመሰግናለሁ አቶ አሰፋ። እንደው በነገው ዕለት ደግሞ የተሻለ መረጃ እጆት ላይ ካለ ደውዬ ጠይቆታለሁ።
እሺ፣ አመሰግናለሁ።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:32 ያመለክታል። ርዕሰ ዜናውን ባጫጭሩ።
ወደ ሀገሮቻቸው እንዲመለሱ የተደረጉ ዜጎቻቸውን አንቀበልም የሚሉ ወይም ጉዟቸውን የሚያጓትቱ ሀገሮች ዩናይትድ ስቴትስ መግቢያ ቪዛ እንደማይሰጣቸው በሀገር ውስጥ የደህንነት መስሪያ ቤት ማለትም በዩናይትድ ስቴትስ ሆምላንድ ሴኪሪቲ መስሪያ ቤት መታዘዙን የሚገልጽ ማስታወሻ እንደደረሰው የውጭ ጉዳይ ሚኒስቴር ዛሬ አረጋገጠ። የትራምፕ አስተዳደር በምርጫ ዘመቻ ወቅት በገባው ቃል መሰረት የሚባረሩ ዜጎቻቸውን አንቀበልም በሚሉ ሀገሮች ላይ እርምጃ መውሰድ ጀምሯል። በዚሁም መሰረት አራት ሀገሮች ማለትም ኤርትራ፣ ጊኒ፣ ሴራሊዮን እና ካምቦዲያ ቪዛ የተከለከሉ መሆኑ ነው የተዘገበው።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን በዚህ ክፍል ቀዳሚ ወደሆነው ቅንብር እናልፋለን። ቀደም ብለን በመግቢያው ያስተዋወቅነው ቅንብር ነው። አድማጮች ተከታዩ በመንግስት የተደነገገው የግብር ክፍያ በዛብን ወደሚሉ የአነስተኛ ነጋዴዎች የአሜሪካ ድምፅ ተመልሶ ካነጋገራቸው ግብር ከፋዮች ድምፆች ነው የምንከታተለው። እስክንድር ፍሬው ነው ከአዲስ አበባ ያደረሰን።
የተስተካከለው የቀን ገቢ ግምትም ቢሆን የተጋነነ ነው ያሉ አንዳንድ የደረጃ ሀሞርሃ ግብር ከፋዮች ይግባኝ ማለታቸውን አስታወቁ። ቪኦኤ ያነጋገራቸው እነዚህ ግብር ከፋዮች እንዳሉትም ለአቤቱታቸው የተሰጠው ምላሽ በቂ አይደለም። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉል ስቶሪ። ቴክስት አሰገደች አለሙ በቅሬታዋ ቀጥላለች። ከስድስት ሳምንታት በፊት አዲስ አበባ ኡራኤል አካባቢ በሚገኘው አነስተኛ የዳቦ መሸጫ ሱቅ አሳነጋግራት 2000 ብር በሚል የተሰላላት የቀን ገቢ ግምት ከፍተኛ መሆኑን ገልጻ ነበር። ቅሬታ ማስገባቷን ምላሽ እየጠበቀች መሆኑንም ማስረድታ ነበር። በዚያን ወቅት እንዳለችውም የራሷ ዳቦ መጋገሪያ የላትም። በቀን 300 ዳቦ ከሌላ ቦታ እየገዛች እንደምትሸጥ ግን ገልጻ ነበር። ያመጣችው በሙሉ ከተሸጠላት በቀን 45 ብር ብቻ እንደምታተርፍም ነበር የተከሰችው። ዛሬ ያሰገደችና ሌሎች አነስተኛ የሸቀጣሸቀጥ ሱቆች ወዳሉበት መንደር ተመልሼ እጃለሁ። አሰገደች ለቅሬታዋ ምላሽ አግኝታለች። ምላሹም ቢሆን ግን የተጋነነ ነው ባይናት።
ያስተካከሉት ያው 1200 ብር ብለው ነው ያስተካከሉልን።
2000 የነበረውን 1200 አረጉት?
አዎ 1200 አረጉት። በሱም ያው ቅሬታ አስገብተናል። የክፍለ ከተማ ቅሬታ አስገቡ ሄም ካሉናችሁ ብለውን አስገብተናል። እሱ አልመጣለን።
ስለዚህ እንደገና ሌላ ቅሬታ አስገብተሻል?
ይግባኝ ብላችሁ አስገቡ ብለውን አስገብተናል።
1200 አትሰሪም? በቀን 1200 ነው ያሉሽ እነሱ?
አዎ ወላሂ አሁን ሰው ያቀም እነቱ ሲነገር ወላሂ እኛ አንሰራም፣ ወላሂ 500 ሁሉ አንሰራም። ይሄው እስከዚህ ሳድረስ የሰራውቱን ቆጥሬ ላሳይ እና ቀሪውንም ዳቦ ለንቀረ ካሁን በኋላ በቃ ዳቦ አይመጣም። አሁን እናቴ ይሄ ቅሬታ ሁለተኛው ካልተስተካከለ አንቺ ትሰደጃለሽ፣ እኔ ደግሞ ይሄን ዘጋዋለሁ ብለኛለች። ወላሂ
ትሰደጃለሽ ማለት የት ማለት ነው?
በቃ እሷ አረብ ሀገር ትሄጃለሽ ነው የምትለኝ። እኔ አይ እንደሱ አይደለም፣ እዛ ያሉት እየመጡ እኔ እንዴት እንደዛ እዛ ሄዳለሁ ስላት፣ ምንም አማራጭ የለኝም፣ የመስራት አቅም ደግሞ የለኝም፣ አንቺም ሴት ልጅ ነሽና የጉልበት ስራ አሰርም እያለችኝ፣ በዚህ ነው ሁለተኛውን ስንጠብቅ ያለ ነው።
ምንድን ነው አሁን ተስፋ የምታደርጊው? ይስተካከላል ብለሽ ታስቢያለሽ? እሺ 200 ራሱ
አዎ እዚህ ቀበሌ ስንጠይቃቸው ረሶ እሺ እናስተካክለዋለን፣ ካልሆነም የናንተ ወይ ማይችል ከሆነ እናይላችኋለን ብለው በየቀኑ ይመጣሉ። ያው እስካሁን ያኛው የክፍለ ከተማው ቅሬታ አልመጣልንም መልሱ።
በዚያው አካባቢ ከስድስት ሳምንታት በፊት ያነጋገርኳቸው የአነስተኛ ሸቀጣሸቀጥ ሱቅ ባለቤት ወይዘሮም ዛሬም በቦታው ነበሩ። 2500 ብር እንደሆነ ለተነገራቸው የቀን ገቢ ግምት ጉዳይ ቅሬታ ማስገባታቸውን ያኔ ነግረውኝ ነበር። ዛሬ እንደገለጹልኝም ለቅሬታቸው ያገኙት መልስ በቂ አይደለም።
2500 የተገመተው
2500 ብር በቀን ትሰራላችሁ ተብሎ ነበር።
ቀጥለን ደግሞ ቅሬታ አስገብተን 1000 ብር ነው የተደረገልን። እሱም አቅማችንን ያገናዘበ አይደለም እንዳለ ዝቅተኛ ህብረተሰብ ያለበት ነው እና ሁሉም በየሱቁ ሱቅስ ብቻ ስለሆነ መስራት አልቻለም። 1000 ብርም አንሰራ እና አሁንም ድጋሚ ቅሬታ አስገብተናል፣ ሩብ ከፍለም ማለት ነው። እነሱን የተጠባበቅን ያለ ነው።
ስለዚህ የተቀነሰውም አሁን ከ2500 1000 ያደረጉላችሁ እሱም ቢሆን ስህተት አለው ነው እያላችሁ ያላችሁት? እስቲ
ስህተት ያለበት ምክንያት ደግሞ ምንድን ነው? የሚሰራና የማይሰራ ሱቆች አሉ አካባቢ ላይ ማለት ነው። እና ያንን አስተያየት አድርጎልን አሁን ከዛ በታች እንዲቀንስልን ነው የምንፈልገው።
መጀመሪያ ቅሬታ ስታስገቡ ለቀበሌ ነበር ያስገባችሁት? የመጀመሪያው ነው አይደል? አሁን ይግባኝ ነው ያሁኑ?
ያሁኑ ይግባኝ ነው፣ ክፍለ ከተማ ላይ ነው ያቀረብነው። እና ይደወላሉ የሚሉን አልመጡም እስካሁን፣ እየጠበቅን ያለን።
ቀጣዩ አስተያየት ሰጪ ከወይዘሮዋ ሱቅ አለፍ ብሎ ያለ ሌላ የሸቀጣሸቀጥ ሱቅ ባለቤት ናቸው። የቀን ገቢ 2000 ብር እንደተገመተባቸው ከስድስት ሳምንታት በፊት ገልጸው ነበር። አሁንስ?
ያለፈው 2000 ተብዬ ነበር
የቀን
ግቢ። አሁን ደግሞ 800 አድርገን በ800 ላይ ወደ 8000 ነው ያደረጉበት።
8000 በአመት ማለት ነው ግብሩ?
አሁን ያው ግማሽ ከፍዬ ሮብ አይሁንም ያው ግማሽ ከፍዬ ቅሬታ አስገብቻለሁ። ክፍለ ከተማ መጥቶ ያይላችኋል ብሎናል። ያው ክፍለ ከተማ መጥቶ አላየልንም፣ እየተጠባበቅን ነው። ምን እንደሚሉን አላወቅንም።
800ም ቢሆን እውነታውን አያንጸባርቅም፣ ያለውን ነገር አያንጸባርቅም እያልከኝ ነው?
አዎ አያንጸባርቅም፣ ምንም ያው የሚያንጸባርቅ አይመስለኝም በበኩሌ ላይ።
በዚያው አካባቢ የሚገኝ የሴቶች የውበት ሳሎን ባለቤት የሆነችው አየለች በየነ ደግሞ ለመጀመሪያው ቅሬታዋ የተሰጣት ምላሽ ሙሉ በሙሉ ባያስደስታትም አቤቱታ እንዳላቀረበች ትናገራለች።
የቀን ገቢው በጣም ብዛት ነበር ማለት 1500 በቀን የተባልኩት
1500
በቀን ግን እንደዚህ አይነት ገቢ አላስገባም። ቅዳሜና እሁድ ልትሰራ ትችላለህ፣ ከሰኞ እስከ አርብ ግን መብራትም ሊጠፋ ይችላል፣ ምንም ሳሰራ የምትሉበት ሰዓት ይኖራል። ይህን በማስመልከት ቅሬታ አስገብቼ ነበር። ቅሬታ አስገብቼ በቀን 500 አድርገውልኛል አሁን ማለት ነው። እና በቀን 5 ከፍያለሁ ነው።
በቀን 500 በሚለው ሲሰላ አመታዊ ግብርሽ ስንት ሆነና ስንት ከፈልሽ?
በቀን 500 በአመት 4300 ምናምን ከፈልኩ።
አንቺ ደረጃ ሀሞር ሆነሽ አሁንም?
ለነበርኩ መጀመሪያ ሀመርዋ ነበርኩ አሁን 500 ሲያረጉት ወደ ሀመርዋ መለሱኝ ዋት ምናምን አርገው ነበር ሱንሱን ተተውት ማለት ነው ካሽሪስተር አስገቢ ብለው ነበር ሱሱ ቀርቶ ማለት ነው
ከነጋዴዎች እየቀረቡ ያሉ ቅሬታዎች መነሻ በሁለት ሊከፈል እንደሚችል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ሲገልጽ ቆይቷል። የመጀመሪያው የቅሬታ ምንጭ የገንዘብ እጥረት መሆኑን የቀን ገቢ ግምትንና ከዚያ ግምት የሚከፈለውን ግብር አቀላቅሎ የማየት ሁኔታም እንዳለ ባለስልጣኑ ያምናል። ይህም ሆኖ ግን የተጋነነ ግምት የተሰጣቸውና በትክክልም የተበደሉ ሊኖሩ እንደሚችሉ አመልክቷል። እነዚህኛዎቹ ከአጠቃላይው ቁጥር 40% ሊይዙ እንደሚችሉም ሰሞኑን ከንግዱ ማህበረሰብ ጋር የተወያዩ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተቆመዋል። የተጋነነ የቀን ገቢ ግምት ለተሰጣቸው ነጋዴዎች ማስተካከያ ሊደረግ እንደሚችልም መንግስት ሲጠቁም ቆይቷል። አሰገደችን የመሳሰሉ ነጋዴዎች ጥያቄ ግን የተስተካከለው ራሱም ሌላ ማስተካከያ ያስፈልገዋል የሚል ይመስላል። ከሚመለከታቸው አካላት ተጨማሪ ምላሽ ካገኘው በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። አሁን ባህልና ማህበረሰብ በትምህርት ምርምርና ጥናት ዓለም የአንድ ሰው የእድሜ ልክ ጉዞ የቀጣዩ ውይይት ርዕስ ይሆናል። በመምህርነትና በትምህርት ስራ አመራር የስራ መስኮች በኢትዮጵያ የትምህርት ሚኒስቴር ሰርተዋል። ኋላም በተለያዩ የአፍሪካ ሀገሮች የተባበሩት መንግስታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ ደግሞ በጡረታ ዘመናቸው ላለፉት በርካታ ዓመታት የዕለት ተቀን ስራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ክፍሎች የስርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ ላለፉት በርካታ ዓመታት መኖሪያቸው ባደረጓት የምስራቅ ዩናይትድ ስቴትስዋ ቨርጂኒያ ክፍለ ግዛት አሌክዛንድሪያ ከተማ ከሚገኘው መኖሪያ ቤታቸው ጎራ ብሎ ስራቸውን የተመለከተው የዚህ ፕሮግራም አዘጋጅ የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ሳምንት ከዶክተር አያሌው ጋር የጀመረውን ወግ ሁለተኛ ክፍል ነው አሁን ይዞ የቀረበው። የምሽቱንም እልባት ካደረገበት ይሆናል የሚጀምረው።
እስኪ ይሄ ትምህርትን ከሌላ የማምጣት አዳዲስ ነገሮችን የመቅሰም ዝንባሌ አገር ከበቀለው በአካባቢ በቂ ካለው እውቀት ጋር ማዛመድ፣ ልማድ፣ ወጎች፣ ባህሎች የሚኖራቸው ሚና እንዲህ ያለው የትምህርት ስርዓት በሚቀረጽበት ጊዜ ምን አይነት ሚና ይኖራቸዋል?
እንዴ አንድ ህዝብ በአገሩ ባህል ላይ የተመሰረተ ነው። ደግንም ጠላንም ሳናውቅ በልጅነት ያደግንበት አብሮን ይኖራል። አስተሳሰባችንንም ብዙ ጊዜ ይመለከተዋል። እና ይሄ እንደኔ አስተሳሰብ ከወላጆች ከትምህርት ቤት የሚደረግ ነገር ነው። ሁለተኛ ደግሞ የቀለሙንና የሳይንሱ ዘመናዊ ቴክኖሎጂ ትምህርት ከሰብአዊ ትምህርት ሂማኒቲ ሰው የመሆን ነገር መቼም ወደድንም ጠላንም ሁላችንም ሰው ነን። ሰው መሆን ማለት 40 ዓመት 50 ዓመት 60 ዓመት ኖሮ መሄድ ማለት ነው። በዚህ ጊዜ ውስጥ ምን ቁም ነገር ሰርተናል? ምን ቁም ነገር የሰሩልን ሰዎችን ብድር ለመመለስ ሞክረናል?
ይሄ ሰውነት የሚለውን ነገር ቀደም ብለን ስንጫወት አንስተውት ነበረ። ሰው መሆንን አንድ ሰው በተለምዶ መደበኛ ትምህርት ቤቶች ውስጥ ሊያገኘው እንደማይችል ሰው መሆን እስካልቻለ ደግሞ እንግዲህ ሰው ነኝ የሚለውን ነገር ነው ሰው የሚፈልገውና እስኪ ቀደም ጀምር ያደረጉትን ወግ እናራዝም። ሰው ማለት ምን ማለት ነው? ሰው ማለት መቼ ነው?
አዎ ሰው ማለት በሁለት እግሩ መሄድ ማለት ብቻ ነው። በሁለቱ እግሩ መሄድ ብዙ አደገኛ አውሬ አለ። ይህ ሰው አይደለም። ለሌላም የማያስብ አደገኛነቱም የሚቀጥል የፍጡር ትልቅ ችግር ነው።
ትምህርት አንዱም ፍልስፍናም ነው እና የፍልስፍናውን ገጽታ ቆየት አድርገን እንመለከታለን። እስኪ ዶክተር አያሌውን እንተዋወቅ። ከልጅነት እስከ እውቀት የመጡበትን መንገድ፣ ዛሬም እንዲህ ያለ ስራ ትተው ማለፍ የሚጥሩበትን መንገድ እንድናይ ሁሉ እድል ይሰጠናል።
ለመሆኑ ዶክተር አያሌው ገብረስላሴ ማን ናቸው? የት ተወለዱ? የት አደጉ? የተማሪነት ህይወቶስ ምን ይመስል ነበር? እስኪ ያጫውቱን።
እንግዲህ ከተራ ቤተሰብ ነው የወጣሁት። በአንደኛ ደረጃ ትምህርት ቤት ደሴ ንጉስ ሚካኤል ነበር። በኋላ ወይዘሮ ሲን ሆነ ፈተና ተፈተን ብሔራዊ ፈተና። በፈተናው ተመርጠን አዲስ አበባ አዳሪነት ሄድን። አዳሪ ትምህርት ቤት አዲስ አበባ ምኒልክ ገባሁ። ምኒልክ ትምህርት ቤት ከተማርኩ በኋላ ወደ መምህርነት ሄድኩኝ። ከመምህርነቱ ተመልሼ እንደገና ዩኒቨርሲቲ ኮሌጅ ሄጄ ተፈትኜ ከሌሎቹ ጋር ለሀያ ሆኖን ዩኒቨርሲቲ ኮሌጅ ለቢኤ ዲግሪ ኤጁኬሽን ገባን። እዚያ አራት ዓመት በቆየሁበት ጊዜ ጥሩ ውጤት ስላሳየሁ በዲስቲንክሽን ቢኤ ዲግሪ አገኘሁ። ያ በአንድ ጊዜ ሶስት ስኮላርሽፕ አገኘሁ። የኢትዮጵያ መንግስትም ስኮላርሽፕ ሰጠኝ፣ የእንግሊዝ መንግስትም ስኮላርሽፕ ሰጠኝ፣ የአሜሪካን መንግስት ስኮላርሽፕ ሰጠኝ እና ከነዚህ ውስጥ እኔ የአሜሪካውን መረጥኩኝ። በመረጥኩት መሰረት ሃርቫርድ ቦስተን ግራጁዌት ስኩል ገባሁ። እዚያም የሚሰጠውን ትምህርት ጨረሱ።
ዘመኑን ያስታውሱን እስኪ። ይህ የሆነው
በ1960 ነው።
53 በኢትዮጵያ አቆጣጠር
እና እንዲያውም ሃርቫርድ ግራጁዌት ስኩል ማስተርስ ዲግሪ ያገኘሁት በ12 ወር። የዩናይትድ ስቴትስ መንግስት ለመቀጠል ብትፈልግ እንፈቅድልሃለን አሉ። ይህንን አሰደበት። ከብዙ ጊዜ በትምህርት ላይ በመድከም ነው እና ይህንን ትል ያገኘሁት ወደፊት ማስበው አረጋለሁ እንጂ አሁን ይበቃኛል፣ ሀገር እሄዳለሁ ብዬ ኢትዮጵያ
ተመልሶ ሄዱ ከትምህርት ቤት በኋላ።
መልካም። ወደ ሀገር ውስጥ ከተመለሱ በኋላ ከዛሬ 50 ዓመት በፊት ግድም ገና በወጣትነቱ ኋላ ላይ የእድሜ ልክ ስራው ለመሆን ወደ በቃው ወደዚህ ስርዓተ ትምህርት ቀረጻ ያመሩበትን ጉዞ ደግሞ ያጫውቱን እስኪ።
ኢትዮጵያ ሲሄድ የመንግስቱ ነዋይ
ግርግር
የመንግስቱ ነዋይ ሬቮሉሽን ሲነሳ የመምህራን ማሰልጠኛ ነበረ ቀበና ኮከብ በጽፋት እዚያ 6 ወር እንዳስተማርኩኝ ከየቦታው ዲግሪ ያላቸው ጥሩ የተመረቁ ሰዎች በመንግስት መስሪያ ቤት እንዲያገለግሉ አስገቡ ተብሎ መንግስት ወቀሳ ስለደረሰበት የትምህርት ሚኒስቴሩ እና የምክትል ሚኒስትራቸው ዶክተር መንገሻ ገብረ ህይወት ይባላል መርጠው የስርዓተ ትምህርት ኃላፊነቱን እንድትወስድ ተመርጠሃል ብሎ ወደ ትምህርት ሚኒስቴር ገባሁ። ትምህርት ሚኒስቴር 4 ዓመት በሰራሁበት ጊዜ የቱ ፕሮግራም የሚሰጠው በእንግሊዝኛ ነበር። አማርኛም አንዳንድ ቦታ እንኳ ያደርጋሉ፣ ግን በጠቅላላው በእንግሊዝኛ ነበር። ደግሞ በዚህ ላይ የተያያዘም አልነበረም እና ትምህርቱ በአማርኛ ቋንቋ እንዲሆን ከ1-6 አስፈላጊውን ስርዓተ ትምህርትና ለየትምህርቱ ደግሞ መጽሐፍት እንዲዘጋጁ ተደረገ። ከተዘጋጀ በኋላ ለንጉሱ ቀረ። ንጉሱ በደስታ በኢትዮጵያ በሙሉ እንዲሰራበት ብለው አወጁ እና በዚህ ብዙ ያልተደሰቱም ሰዎች ነበሩ። በእንግሊዝኛ ካልሆነ ትምህርቱ ጥሩ አይሆንም የሚል እምነት ነበራቸው። ሌሎች ደግሞ እንደኔ ያሉት እንግሊዝኛውን ነው የሚማረው፣ ትምህርቱን ነው የሚማረው፣ ሁለቱን ላይ ወይ ደግሞ ጥሩ እንግሊዝኛ የሚናገር አስተማሪ እንስጥ፣ አለዚያ ሊማሩ አይችሉም እነዚህ ልጆች። ደግሞ በአሁን ባሉበት የአእምሮ እድገት ላይ በልጅነታቸው ብዙ ኪሪዮሲቲ፣ ብዙ መማር የሚችሉ ብዙ ኢምፕሪንት የሚደረግበት ጊዜ ስለሆነ ይህንን ወርቃማ ጊዜ እንዲሁ በከንቱ ማሳለፍ የለባቸው። በሚማሩት በሚቀናቸው ለአማርኛው ከተሳካለ ወደ ሌሎች ብሔር ቋንቋ በዚያ አይነት እንዲስፋፋ ተደርጎ ከዚያም አልፎ በሁለተኛ ደረጃ እና በኮሌጅም በአማርኛ እና ሌሎች ኢትዮጵያ ቋንቋዎች እንዲስፋፋ ማድረግ አለብን። ተለይ አማርኛን ያስመጠው ከአረብኛ የተዋለደ ቋንቋ ስለሆነ ላይ በቋንቋ ስለሚያስተምሩ እኛም ማናስተምርበት ምክንያት የለም የሚል
በዚያ ዘመን ይሄ ክርክር ነበር። የሚነግሩን ዘመን እንግዲህ የህይወት ታሪኮ እንደሚያስረዳው 1955 እስከ 1959 በነበረው ነው በኢትዮጵያ ትምህርት ሚኒስቴር።
ጭቅጭቅ ምኑ በጣም ስላሳቻኝ ስራ ማለት ብዬ ቤተሰብ
እንደገና ትምህርቱን ለመቀጠል መጡ።
ኮሎምቢያ ዩኒቨርሲቲ ተቀበለ። ኮሎምቢያ ሶስት ቆይቼ ፒኤችዲ ያገኘሁ ተመለሱ ኢትዮጵያ። ስመለስ ደግሞ የዓለም ባንክ አግኝተን አንድ ኮሌጅ በማርያም የሚባል ባለፈው ጀምረና እና የውጭ ሀገር 5 ሰዎች ተቀጥረዋል፣ ግን ፕሮግራም አልተሳካም። ለው በሳላላቸውም ነበር መጀመሪያም ሲሄድ ወደ አሜሪካ
ማናቸው
የትምህርት ሚኒስትሩ
ማን ነበሩ የዛዝ
ክቡር አቶ አካለወርቅ ሀብተወልድ ነበሩ። ከሳቸው በፊት የነበሩት ክቡር ገብረ መስቀል ክፍለ ጊዜ ነበሩ እና ዶክተር መንገሻ ገብረ ህይወት መከተላቸው ነበሩ። በነሱ ጊዜ ነው መጽሐፍቱ የተዘጋጀው እና መጽሐፍቱ ሲዘጋጅ ያልተደሰቱ ሰዎች ወደ አቶ አካለወርቅ ሀብተወልድ ሄደው ሁኔታዬን በቀና አልተመለከቱት። እኔም ደስ አለኝ፣ ምክንያቱም የነበርኩበት ስራ በጣም ከባድ ስለነበረ ተመርሬ ነበር። ተወረድ ከምን ብሎ ነበር እና አሜሪካ መሄድበት መንገድ ሳገኝ በደስታ ነው የሄድኩት።
አድማጮች ውይይቱ አልተቋጨም። ሁለት ከዚህ ተከታዩን ሳምንት እናቀርባለን። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። አሁን ወደ ጣሊያን የሚወስድን ዘገባ እናልፋለን። በጣሊያን በሮም ከተማ በጥገኝነት የሚኖሩ ከ800 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጊዜያዊነት ይኖሩበት ከነበረው የመጠለያ ቦታ በፖሊሶች ተገደው እንዲወጡ መደረጋቸውን በትላንትናው ዕለት ዘግበናል። አርብ ለቅዳሜ አጥቢያ በእንቅልፍ ላይ ሳሉ መሳሪያ በታጠቁ ፖሊሶች እየተዋከቡ ለአራት ዓመታት ከኖሩበት ሕንጻ ከወጡ በኋላ አሁን የሚገኙት በዛው በሮም ከተማ መንገድ ላይ መሆኑን ስደተኞቹ ለአሜሪካ ድምፅ ገልጠዋል። ዛሬ የጣሊያን ፖሊሶች በሮም አደባባይ ፈሰው የሚገኙትን እነኚህን ስደተኞች ለማስለቀቅ ከፍተኛ ኃይል ያለው ውሃ በማፍሰስ ተጠቅመው እንደነበር፣ በዚህም ሳቢያ ከስደተኞቹ መካከል ጉዳት ደርሶባቸው ወደ ሆስፒታል የተወሰዱ መኖራቸው ተመልክቷል። መስታወት አራጋው ከስደተኞቹ መካከል አንዳንዱን አነጋግራ ተከታዩን አጠናቅራለች።
በቦታው በተገኙ የጣሊያን ፖሊሶች ላይ ስደተኞቹ የድንጋይና የጠርሙስ ናዳ አውርደዋል በሚል ነው ዛሬ ስደተኞቹን ከፍተኛ ኃይል ባለው ውሃ ለመበተን የጣሊያን ፖሊስ የሞከረው። በሕንጻው ይኖሩ የነበሩና ከቅዳሜ ጀምሮ መንገድ ላይ የወደቁ አቅመ ደካማና ሕጻናት ከውሃው ኃይል የተነሳ ጉዳት እንደደረሰባቸው የዓይን እማኞችም ገልጸውልናል። ለአራት ዓመታት የመኖሪያውን ሕንጻ በማስተባበር ሲመሩ የነበሩት አቶ አድሃኖም አድም የነበረውን ሁኔታ ሲገልጹ በጠዋት ከዛው ከወደቅንበት መንገድ ላይ ብዛት ባላቸው ፖሊሶች ተከበብን። ፖሊሶቹ በሄሊኮፕተርም የታገዙ ነበሩ። ልቀቁ አሉን። ቋሚ ቦታ ካልሰጣችሁን ስንል ተሟገትን። ጥቂት ቆይተው ፖሊሶቹ ኃይለኛ ውሃ ይለቁብን ጀመር ብለውናል።
ዛሬ በጣም ኃይለኛ የሆኑ ሰራዊት በሌሊትና በስድስት ሰዓት መጡና ሰው በሙሉ ሞቱ ማለት ነው። ሁሉ ኦፊሳት ዝግ ነበረ ማለት ስድስት ሰዓት ጠዋት ሁላችንም ተከላከልና መደብደብ የጀመሩ ከዛ በጣም ኃይለኛ ስለነበረ ቢንቦሩ በውሃ አድርጎም አንዳንዱ ሰዎች የሕክምና ተወሰዱ።
ሰናይት ገረመው ከሊቢያ ተነስታ የሜዲትራኒያንን ባህር አቋርጣ ጣሊያን ከገባች 8 ዓመታት አስቆጥራለች። በዚህ ሕንጻ መኖር ከመጀመሬ በፊት የጣሊያን መንግስት ቋሚ መኖሪያ ስላልሰጠኝ በየጓደኞቼና ባገኘሁት መጠለያ ነበር የምኖረው። በጣሊያን ተቃዋሚ ድርጅቶች አዛኝነት ነበር ይህንን ሕንጻ ያገኘ ነው። የውሃውን መንገድ ላይ ወድቀናል። ዛሬ ደግሞ በጣሊያን ፖሊሶች ተደብድበናል ትላለች።
ዛሬ አይንግር ተመተናል፣ ተቀጥቅጠናል፣ በውሃ ምን ብለውናል። ያላበቁን ነገር የለም።
ምን ብለው
ለምን ገና ልቀማ በለቤት መጥቶ ነው የመጡት። ጋዜጠኛ የለ፣ የራሳቸው ጋዜጠኛ ነው ያሉት።
በምን ምክንያት ነው የመቷችሁ?
የደብድባችሁልም ብለው ታናሱልም ብለው እኛ እዚህ ነው ፖለቲካ ነን፣ ቤት የለንም፣ ውጭ ነው በውጭ ላይ ከሰጠ ያረጉ መጥተው ሴት አልቀረ ወንድ አልቀረ የመጣችን ቤት ያለች ሕይወታችን አለች።
አሁን በፖሊስ ታስረው የሄዱም አሉ የሚባል ነገር አለ። ስንቶቹ ታስረው ሄዱ?
ብዙ ናቸው የታሰሩ፣ አላወቅናቸው። ጋዜጠኛም ታስረዋል፣ የጀርመንም የሌላ ሀገርም ታስረዋል።
በምንድን ነው መፍትሄ ብለው የሰጧቸው? አሁን
ምንም መፍትሄ ምንም እስካሁን የሰማነው የለም። ለዛሬ አዳር የሆነ ቦታ አሉን። ይኸው እዚህ ጋር ተበትነን እንደ ዱርዬ ያው እንደምታየው እዚህ ጋር ነው ያለን። ልብስም አልቀየርም፣ ገላችንም አልተቀምበት ተናል እንቀናች ከቅዳሜ ጀምሮ ያለው ጦርነት እስካሁን ድረስ የሀገር ትላንትና ጀምሮ ቅጥታ ነው። ዛሬ ቅጥ ትላንትና የሀገር ጋዜጠኛ ስላለ ጋዝ እንለቀም ስላለ ሰውን ዛሬ ግን ልጆቹም አልተረፉ፣ ህጻናት አልቀረም። ሲመታ ዛሬ እርጉዝ አልቀረች። ህንጻው የተለየ ነው። ህጻን ልጆችና እርጉዞች አልቀሩም። ምንም ሰው የቀረ የለም። ዛሬ ከመታ የለም። ዋዋ ይምታልሽ መርዝ ያለ ውሃ ሁን ለአዋቂቶች ለተጎርተዋል።
ከህንጻ ውስጥ የነበሩትን አስወጧቸው ማለት ነው እርጉዞችና ህጻናቱን?
አሁን በትኗቸዋል። እነሱም የቆቆስ ስራ አስፈርሞ እየበተናቸው።
በምን ምክንያት ነው ያስፈረሟቸው? ምን ብለው ነው ያስፈረሟቸው?
ያው ዶክመንታቸው ነው የተው። ምን እንደሆነ እስካሁን እኛ ጋር አልመጡም። እንመጣ ነው በስልክኛ መናገራቸው አቆጥራ ማለት ነው።
ስትገቢ አንቺ ህንጻ ውስጥ እዚህ ህንጻ ውስጥ መኖር ስትጀምሪ እንግዲህ 4 አመት ኖረሻል። ህጋዊ ነበር? በህጋዊ መንገድ
ነው ሰብረሰጥን ህጋዊ ነው አዚሎ ፖለቲካ ተብሎ።
ስለዚህ እነሱ ናቸው ኃላፊነቱን የሚወስዱት ማለት ነው?
ተቋሞቹ ናቸው ኃላፊነቱን ሰው ያው ኤርትራ ነው ኢትዮጵያ ነው ብለው ለተቆለሽ ግጭቱ ተቋሞች ያው የመንግስት ተቋም ያላለው ያገሩ
እነሱ ናቸው ለእናንተ ከፍተው የሰጧቸው
ተባባሪዎች አሉ። እነሱ ለእኛ ብለው ነው ውጭ ከምታደሪ በረንዳ ከምታደሪ ለምጣለን ተቀብሎ ወረቀት ሰጥቶ በረንዳ ለምታደሪ እነሱ ደግሞ ሰብረው ሰጥተውናል።
ርብቃ ጸጋይ በዚህ ህንፃ ነዋሪ አልነበረችም። ወገኖች የመንገድ ላይ ወድቀዋል፣ ችግራቸውን አብሬ ጋፈጣለሁ በማለት ከጎናቸው መቆሟን ትናገራለች።
በዱላ እንደዚህ አሰቃቂ ሀገር የለም። በዱላ ህፃኖች ልጆች አሁን ምን እንዳደረጓቸው ቤት እንሰጣቸዋለን ብሎ ወስደው ባልና ሚስት ልጆቹ ከእናታቸው አንድ ቤት ሌላ ፓርቲ፣ ወንዶቹ ባሎቻቸው ሌላ ቦታ አንፈልግም ብሎ መጥተዋል። ህፃኖች ልጆችም እዚህ መንገድ ላይ ወድቋል።
ተክለ እግዚእ ገብረ ኢየሱስ ከ30 ዓመታት በላይ በጣሊያን ሀገር ኖረዋል። በቅርበት የስደተኞቹን ሁኔታ በመከታተል ላይ ይገኛሉ።
ነው ምንድን ነው ፖሊሶቹ መጥተው አደባባይ እንዳይተኙ ከዛ እንዲወጡ በቃ አደባባዩ እንዲለቁ ሲጠይቋቸው ብዙ ክርክር ነበረ፣ ግብግብ ነበረ። እንደነገሩኝ ከሆነ ወዲያው ነው የደረስኩት እና 2-3 ሰዎች ወስደው አስረዋል። ከዛ እምቢ ካሉ ከተከራከሩ ድምፅ ካሰሙ ማለት ነው፣ ጮክ ብለው ከረር ብለው ከተናገሩ ሰዎች ማለት ነው ለእስር ቤት እንደተወሰዱ፣ ገሚሱም እንደሸሹ፣ እዛ አካባቢ እንደሸሹ እንደዚህ ነው የተነገረኝ።
ለአራት ዓመታት ያለማንም ጠያቂ እነዚህ ስደተኞች እንዴት በዚህ ህንጻ ሊኖሩ ቻሉ? የጣሊያን መንግስት ከነዚህ አመታት በኋላ ስደተኞቹን ያለማስጠንቀቂያ በግዳጅ የማስወጣቱ ሚስጥር ምንድነው ስንል ጠይቀናቸው ነበር። አቶ ተክለቅዚ ያስረዱናል።
እንግዲህ ስደተኞቹ ምንድነው ለአራት አመታት ያህል አንድ ህንጻ ሰብረው ገብተው እንግዲህ በህገወጥ መንገድ ነው የገቡት። ህንጻው ከ700 በላይ ናቸው፣ ኢትዮጵያውያን እና ኤርትራውያን ናቸው። ሰብረው ገብተው ለአራት አመታት እዛ ኖረዋል። እንግዲህ አንድ ግራ ዘመም የፖለቲካ ፓርቲዎች አባላት ተባብረዋቸው ሊሆን ይችላሉ፣ ግን እነሱም እንደዚህ ማድረግ አይገባቸውም። እንግዲህ ህገወጥ ነው፣ አንድ ህንጻ ሰብረህ አትገባም። ያም ሆነ ይህ ግን መጠለያ ስላጡ ገቡ። ለአራት አመታት ይኖሩ ነበረ፣ እዛ በሰላም ይኖሩ ነበር። ግማሹ ያከራያል እንደ ቤቱ፣ ግማሹ ይሸጣል፣ ይለውጣል፣ ይሁን ይኖሩ ነበረ። በኋላ ግን አሁን ከዚህ ተግባር ሽብርተኝነት በተያዘ መልኩ ይመስለኛል ፖሊስ ለማጣራት ፈለገ። ምክንያቱም እዚያ ህንፃ ውስጥ በህገ ወጥ መንገድ ሰዎች ከሚያዘዋውሩ ሰዎች ይኖራሉ ተብለው ተጠርጥረው ነው። ይሄ ነው የተጻፈው፣ ይሄ ነው በቴሌቪዥንም የተባለው። ጥርጣሬ ነበረ ለመያዝ ነው። ከባርቸሎና የእንትን ጥቃት፣ የሽብር ጥቃት በኋላ እዚህም ለመጠንቀቅ ያህል እርምጃ ወሰዱ ነው። ህንፃው እንግዲህ ቅዳሜ አወጧቸው። መንገድ ላይ አደባባይ ያድሩ ነበረ። አሁን ግን ምንድን ነው የሚባለው፣ ዛሬ መሄጃ ነበር፣ ብዙ ሰው አልነበረም። ግን ነበሩት ምንድን ነው 80 የሚሆኑ ሰዎች። አራት ክፍል አንድ ላይ ለመተኛት የምትፈልጉ ከሆነ ከሮም ውጭ ትንሽ ጫፍ ቦታ አለን ብለው ሲነግሯቸው እምቢ ሲሉ ሰምቻለሁ። እምቢ እኛ እንሄድም አሉ። ግማሽ ደግሞ ወደ ሚላን ነው፣ ሚላን 750 ምናምን ኪሎ ሜትር ወደ ሰሜን ነው። እዛ ትሄዱና ማዕከል አለ ስደተኞች፣ እዛ ለመኖር ትችላላችሁ ተባሉ። አይደለም እኛ እዚህ ነው የምናውቀው፣ ሮም ነው፣ ከዚያ እንወጣም ብሎ እምቢ እንዳሉ ነው። አሁን መጨረሻ ምን ይሆናል ነው፣ መጨረሻ ምን እንደሚሆን አይታወቅም። ምናልባት መፍትሄ ከተገኘ ስደተኞቹ እንደሚፈልጉት አንድ ቦታ ተገኝቶላቸው እዛ እንዲኖሩ ከተደረገ ነው በሰላም። አሁን ለአሁኑ ግን ሰላም የለም።
ከ800 በላይ ኢትዮጵያውያንና ኤርትራውያን ለአመታት ከኖሩበት ህንጻ ለማስለቀቅ የተገደድ ነው፣ በህንጻው አካባቢ አሸባሪዎች ይኖራሉ የሚል መረጃ ስለደረሰን ነው በማለት የጣሊያን መንግስት ለጋዜጠኞች መግለጫ ሰጥቷል። በህንጻው ይኖሩ የነበሩ አረጋውያንና ህጻናት ኤርትራውያንና ኢትዮጵያውያን ለደህንነታቸው ሲባል በቅርበት ወደሚገኝ ጊዜያዊ መጠለያ መወሰዳቸውንም የአይን እማኞች በመጨረሻ ገልጸውልናል።
يا የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ከዝግጅቱ ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ ልንሰናበታችሁ ነው።
ነገ አርብ ታዲያ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን
ሰላም፣
ደህና ደሩ። The Voice of America.